ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚሰጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳ ማጽናናት ይቅርና ስለሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአግማቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ አርብ ሰኔ 26 ቀን 113 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይጠበቅብናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያንስና ድርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 26 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ይከተላል። ከዚያም ያረረበት ያማስል በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ከሀጫሉ ሁንዴሳ ግድያ ጋር በተያያዘ ሰሞኑን በተለያዩ የአገሪቱ ክፍሎች የነበሩት የተቃውሞ እንቅስቃሴዎች ዛሬ ቀዝቅዘው ታይተዋል። በአዲስ አበባ አንጻራዊ ሰላም ቢሰፍንም ውጥረቱ አሁንም ጎላ ብሎ እንደሚታይ ነዋሪዎች ገልጸዋል። ተዘግተው የተነበቱት የመንግስትና የግል መስሪያ ቤቶች፣ ባንኮች፣ ሱቆችና የአገልግሎት መስጫ ተቋሞች እንዲሁም የከተማዋ ትራንስፖርት አገልግሎቶች ስራ የጀመሩ መሆኑ ታይቷል። በተለያዩ አካባቢዎች የነበሩት የተቃውሞ እንቅስቃሴዎች እየመከኑ ከመምጣታቸው በላይ ፖሊስ ሰሞኑን ህይወት ያጠፉትንና ንብረት ያወደሙትን እየያዘ መሆኑን ገልጿል። የኢንተርኔት አገልግሎቶች እስካሁን ያልተመለሰ ሲሆን በሚቀጥለው ሳምንት ሊመለስ እንደሚችል ያገዛዙ ባለስልጣኖች ገልጸዋል። በህዝብ ላይ ጥላቻ የሚቀሰቀሱና ህዝብን ከህዝብ እየለያዩ ነው የተባሉ የቴሌቪዥን ጣቢያዎች ለመዝጋት አገዛዙ እቅድ እንዳለው ገልጾ ምርመራ ያካሄደባቸው መሆኑን አስታውቋል። እነዚህም ድምጽ ወያኔ፣ አስራት ሚዲያና ኦኤምኤን የተባሉት ናቸው። አሙስ ሰኔ 25 ቀን ባምቦ ያጫሉ የቀብር ስነ ስርዓት እንዳይፈጸም እንቅስቃሴ ሲያደርጉ የነበሩትን ለመበተን የጸጥታ ኃይሎች ተኩስ ከፍተው ሁለት ሰዎች መሞታቸውና ሰባት መቁሰላቸው ያገዛዙ ባለስልጣኖች ገልጸዋል። በአዲስ አበባ ከተማ ውሃ ተመርዟል በማለት ሽብር ሲነዙ ከነበሩ ወጣቶች መካከል የተወሰኑት በቁጥጥር ስር መደረጋቸው ተገልጿል። በተባበሩት መንግስታት ድርጅት ስር የሚገኘው የሰብአዊ መብት ኮሚሽን አርብ ሰኔ 26 ቀን ባሰራጨው የሚዲያ መግለጫ በኢትዮጵያ ውስጥ ያለው ሁኔታ ያሳሰበው መሆኑን ገልጿል። በአርቲስት አጫሉ መገደል ምክንያት በተለያዩ ቦታዎች ተቃውሞ በመነሳቱ በርካታ ሰዎች መገደላቸውና ንብረቶች መውደማቸው ያሳዘነው መሆኑንም አንስቷል። የተደረጉት በርካታ ጥቃቶች ዘርን መሰረት ያደረጉ እንደሆነ መረጃ የደረሰው መሆኑን ጠቅሶ ወጣቶች ዘርን መሰረት ያደረገ ተግባር ወንጀል መሆኑን እንዲገነዘቡት መልእክት አስተላልፏል። የጸጥታ ኃይሎችም ተመጣጣኝ ያልሆነ እርምጃ ከመጠቀም እንዲቆጠቡ አሳስቦ አገዛዙ የኢንተርኔት አገልግሎት መዝጋቱ አግባብ አለመሆኑና በአስቸኳይ እንዲመልስ ጠይቋል። ከአጫሉ ግድያ ጋር ተያይዘዋል በተባሉ ግለሰቦች ላይ ጥልቀት ያለው ነጻ ገለልተኛና እንዲሁም ግልጽ አፋጣኝ ምርመራ ተካሂዶ አጥፊዎች ለፍርድ እንዲቀርቡ ማሳስቧል። በእስራኤል ሀገር የሚኖሩ ትውልድ ኢትዮጵያውያን በቀለማቸው የሚደርስባቸውን የዘር መድሎ ያልተሻሻለና ከቀን ወደ ቀን እየጨመረ መሄዱን ማይግራንት ቱጌዘር የተባለው መንግስታዊ ያልሆነ የኢትዮጵያውያን አይሁዶች ድርጅት ኃላፊዎች ገለጹ። በእስራኤል ህብረተሰብ ውስጥ ቁርስ ሰው የመጥላት ሁኔታ ስር የሰደደ በመሆኑ የትውልድ ኢትዮጵያውያን ልጆች በዚህ ሁኔታ ማደጋቸው አሳሳቢ ነው ተብሏል። የእስራኤል ዜግነት ያላቸው ትውልድ ኢትዮጵያውያን ከጠቅላላ የእስራኤል ህዝብ 1.6 ከመቶ ቢሆኑም እንደ አሜሪካ ጥቁሮች ሁሉ በእስራኤል ውስጥ ኢትዮጵያውያኑ ከፍተኛ የዘር መድሎ እየደረሰባቸው መሆኑን ብዙዎች ይገልጻሉ። ላለፉት ተከታታይ ዓመታት በእስራኤል ውስጥ የሚኖሩ ትውልድ ኢትዮጵያውያን ይህን የዘር መድሎ በመቃወም ከፍተኛ የተቃውሞ እንቅስቃሴዎች ሲያደርጉ የነበሩ መሆናቸው ሲታወስ፣ አሁንም ተመሳሳይ እንቅስቃሴ አንድ ቀን ሊከሰት እንደሚችል ብዙዎች ይገምታሉ። በሚቀጥሉት ቀናት የአባይ ግድብ የሶስትዮሽ ውይይት እንደሚካሄድ የሱዳን የውጭ ጉዳይ ሚኒስትር ሐሙስ ሰኔ 25 ቀን በሰጡት መግለጫ አስታውቀዋል። ሚኒስትሩ በመግለጫቸው በአባይ ጉዳይ ላይ ሲካሄድ የነበረው ውይይት 90 ከመቶ ላይ ስምምነት የተደረሰ መሆኑን ጠቅሰው በውይይት ስምምነት መደረስ የሚኖርበት በቀሪው 10 ከመቶ ላይ ብቻ ነው ብለዋል። ይህኛው ስብሰባ የሚካሄደው በደቡብ አፍሪካ ፕሬዝዳንት አስተባባሪነት ሲሆን የአፍሪካ ህብረት ያዘጋጃቸው የቴክኒክ ኤክስፐርቶች፣ የደቡብ አፍሪካ፣ የአውሮፓ ህብረትና የአሜሪካ መንግስት ተወካዮች በታዛቢነት ይገኛሉ ተብሏል። ሱዳን ከዚህ በፊት በግብጽ የቀረበውን የውሃ ክፍፍል ሐሳብና እንዲሁም የአባይን ግድብ የውሃ ሙሌት አስመልክቶ ኢትዮጵያ ከሱዳን ጋር ነጠላ ስምምነት ለማድረግ ያቀረበችውን ሐሳብ ሱዳን ውድቅ ማድረጓን ሚኒስትሩ ገልጸው ውይይት ተካሂዶ ሁሉንም ወገን ሊጠቅም የሚችል ስምምነት እንዲደረግ ሱዳን የምትሻ መሆኑን ገልጸዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
Hey, ኢትዮጵያ አገሬ ጌትነሽ ኩራ ክብርሽ ኩራ ክብርሽ ወጣት ልጅሽ ነው መመኪያሽ ከመከራ የሚያወጣሽ ታየው ብሎ የሚያድንሽ እኔ ፋና የሚያድንሽ የፓርኮበት መራር ቆራት ልጅሽ ጤናው ልጅሽ ጤናው ልጅሽ
ሬዲዮ አድማጭና የፍኖተ ርዕይ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ ላይ ያደርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም የፍኖተ ሬዲዮ አዘጋጆች የምትተሰራጩት ፕሮግራሞች በሙሉ ለኔ በጣም ነው የሚጠሙኝ። ያዘጋጆቹ ድምጽም በራሱ ልዩ ስሜት ይሰጡኛል። በርቱ። የአርብ የደብዳቤ አምዶች፣ የቅዳሜ የኪነት አምዳቸውና የእሁድ የሳምንቱ ትንተና ዝግጅት በጣም የምወዳቸው ፕሮግራሞች ናቸው። በዚሁ ቀጥሉባቸው። ከሰኞ እስከ ሐሙስ ያሉትንም ፕሮግራሞች ጥሩ ቢሆኑም ሊሻሻሉ ወይም ሊዳብሩ ይገባቸዋል። እኔም በስርጭታችሁ ውስጥ ማካተት ያለባችሁ ዝግጅቶች አሉ ባይ ነኝ። እነሱም የወጣቶች ዝግጅት፣ የሴቶች ዝግጅት፣ የመምህራን ዝግጅት፣ የሰራተኞችና የጤና የስፖርት ዝግጅቶች ይሆናሉ። እነዚህ ፕሮግራሞች ከሰኞ እስከ ሐሙስ ባሉት ቀናት ውስጥ ሊካተቱ ይችላሉ። ዝግጅቶቹ ለመጀመሪያ ጊዜ በየሳምንቱ ወይም በየሁለት ሳምንቱ ልታቀርቧቸውም ትችላላችሁ። እኛ አድማጮቹ ደግሞ እንዳስፈላጊነቱና እንደዝንባሌያችን ዝግጅቶችን ልናገዝ እንችላለን የሚል እምነት አለኝ። ደግሞ በርካታ አባሎቻችሁ የመጻፍ ችሎታቸው የላቀ ነውና ግዳጃቸውን መወጣት ይገባቸዋል ባይ ነኝ። አልፎ አልፎ በኦሮምኛ ቋንቋ የሚዘግብ አንድ ሰው የሚልክላችሁ ጽሑፎች ወቅታዊ ከመሆናቸው በላይ አማርኛ ለማያውቁት ኦሮሞዎች ከፍተኛ ትምህርት ሰጪ ነውና ግለሰቡን ማመስገን ወዳለሁ። ሌሎች ማለትም ትግርኛ፣ ጉራግኛ፣ አፋርኛ በወራንዴ እንኳን ለአድማጮቻቸው ቢተላለፍ ሰፊውን ህዝብ ለማንቃትና ለማደራጀት ፍቱን መሳሪያ ነው ወላለሁና በርትታችሁ ቀስ በቀስ ተግባራዊ አድርጉት። በነገራችን ላይ በየቀኑ የሚደመጡት ትንተናዎች አስተማሪነታቸው አጠያቂ አይደለም። የሌላውን አላውቅም እንጂ እኔ የፍኖተን ስርጭት በተለይም ትንተናዎቹን የማዳምጠው በቀን ሁለቴ ነው። የተለያዩ ሚዲያዎችን ለማዳመጥና ለመማር አእምሮዬ ሁሌ ክፍት ቢሆንም አንድም የራዲዮ ይሁን የቲቪ ስርጭት ጣቢያዎች የልቤን ስለማያደርሱ ማዳመጤ ጊዜን ያባከንኩ ይመስለኛል። እንግዲህ በመክሪ ተጠቅማችሁ ከላይ የተከስኳቸውን ዝግጅቶች ታካትቱ ዘንድ አሳስባለሁ። እናንተ ጀምሩትና ህዝቡ እንዲሳተፍ ጋብዙት። ያኔ በወራንዴ ብላችሁ ያስባችሁት ዝግጅት በብዙ ደጋፊዎች ድጋፍ በየሳምንቱ ለታቀርቡ እንደምትገደዱ ይታየኛል። ለፍኖተ ራዲዮ ስርጭት መሳካት ገንዘብ ወሳኝ መሆኑ አልጠፋኝም። ህዝቡ በሰፊው በዝግጅታችሁ መካፈል ሲጀምር የገንዘቡን ልግስና ተግባራዊ ማድረጉ አይቀርም። በርቱ ፍኖቶች። ሰለሞን ደመቀ ነኝ ከዋሽንግተን ዲሲ። የያኛው ትውልድ ማን ነው? እናት ለጆን ስትጸንስ የእንግዴ ልጅም አብሮ ይጸነሳል። ከዘጠኝ ወር በኋላ ልጅ ሲወለድ እናትና አባት ዘመድ አዝማድ በደስታ ይፈነድቃሉ። እልልታው ይቀልጣል፣ ይፎከራል፣ ይዘፈናል፣ ለደስደስ ተብሎም ተደግሶ ይበላል፣ ይጠጣል። ስምም ተመርጦ ይወጣለታል፣ ይዋጣለታል። ከልጁና ከልጇ በኋላ ተከትሎ የሚወለደው የእንግዴ ልጅ ግን ከእናቱ ማህፀን እንደወጣ የማይጠቅምና የማያስፈልግ በመሆኑ ጉድጓድ ተመሶለት ወዲያውኑ ወደ ከርሰ መቃብሩ ይወረወራል። እልልታና ፉከራ አይቸረውም፣ ስምም አይወጣለትም። ከነ ታሪኩ አብሮ ለአንዴና ለሁሌም ይቀበራል። ኢትዮጵያ ሀገራችንም ለብዙ ዘመናት የውጭ ወራሪዎችን በሚመክት የጦርነት ጥቃት ብቻ ሳይሆን በነገስታቱና እንዲሁም ባልተረጋጉ የመሳፍንት አገዛዝ ስር ወድቃ ስትሰቃይና በጭቆና ተሸበባ ህዝቧንም በማቋረጥ የእርስ በርስ የጦርነት እልቂት አዙሪት ውስጥ አስገብታ ከማገረችና ካፋጀች በኋላ በሃያኛው ክፍለ ዘመን በ60ዎቹ ላይ በታሪኳ የመጀመሪያው የሆነውን የፖለቲካ ፓርቲ ኢህአፓን በትግል አምጣ ተገላገለች። ኢህአፓም ከተመሰረተ በኋላ ወዲያውኑ የአገርን ህልውና ለማስቀጠል ሲል አዲስ የትግል መርሆን ነድፎ አዲስ የደም ግብርን ጠያቂና ልህ አስጨራሽ የሆነውን ትግል ገና በለጋነት እድሜው በጽናትና በድፍረት ተጋፈጠ። በያኔው ትውልድ ጊዜ ኢህአፓ በቀደደው ፈር ብዙ ድርጅቶች ነን ባዮች እንዳሸንፈልተው ነበር። አመጣጣቸው ግን ኢህአፓ ከኢህአፓ በስተቀር ሌሎቹ አገርን ለመታደግ ምኞቱም ፍላጎቱም አልነበራቸውም። እንደውም ለከርሳቸው ሲሉ ደሞዝተኛ፣ አንጃ፣ ባንዳ በተኝ ቅጥረኛ ዘረኛና ፋሽስት በመሆን ለፍትህ ለእኩልነት ለዲሞክራሲና ለአገር ህልውና የሚካሄደውን የአገር አድን ትግል ለማጨናገፍና ለማደናቀፍ ነበር ዛሬም ነው። አገርን ለባዳን ጌቶቻቸው ትገኛና ተበዝባሽ ሆና እንድትገዛ ተባብሯል ዛሬም ቀጥለውበታል። እንደ ተውሃን እንደ ጥሪኝ ጸያፍ ነበሩ አሁንም ናቸው። እንደ እባብ ለከርሳቸው ሲሉ መርዛምራችና መርዘኞች ነበሩ። አሁንም ባዳቆናቸው ሰይጣን ቀጥለውበታል። በያንኑ ትውልድ ጊዜ ቢፈጠሩም ከያፓ በስተቀር ከርሰበላዎቹ ድርጅት ተብዮች እንደ እንግዲው ልጅ በጸያፍነታቸው ከጀምሩ በታሪክ የተወገዙ በህዝብ የተጠሉ ነበሩና አሁንም ያው ናቸው። በያንኑ ትውልድ ጊዜም ሆነ በአሁኑ ትውልድ ዘንድ ምንም አይነት በታሪክ የተጠቃሽነት ቦታ አልነበራቸውም ወደፊትም አይኖራቸውም። ታሪክን እንደ ታሪክነቱ ሳይበረዝ ለማቅረብ የያንኑ ትውልድ ስንል በኢሃፓ ስር ተደራጅተው በበታገል ምንም ደሞዝ ሳይከፈላቸው ተማሪው ትምህርቱን ሰራተኛው ስራውን ባለተዳርም ተዳራቸውን ገበሬዎችም እርሻቸውን ትተው ለሀገራቸው ሲሉ ደማቸውን ያፈሰሱትን አጥንታቸውን የከሰከሱትን የዜግነት ግዳጃቸውን ያለማወላወል በመፈጸም ሲያል ተቀብለው ወድ ህይወታቸውን አሳልፈው በመስጠት በጀግንነት የተዋደቁትን እነዛ ብርቅዬና ተምሳሌታዊ ጀግኖቻችን የነበሩትን ሰማዕታት ጓዶቻችንንና የትግል ደጋፊ የሆኑ ወገኖቻችንን ማለታችን እንደሆነ ይታወቅ። የያንኑ ትውልድ ስንል የሰማዕታቱን አርማ አንግበው የትግሉ ነው ህይወቴን እየዘመሩ በጽናት የኢሃፓ አባል ሆነው በትግሉ የቀጠሉትን የታሪክ ባላደራዎችና ባለቤቶችን ነው። የያንኑ ትውልድ ስንል ትግሉን እየመራና አርታጃ ያያዘ የጥላት ማርከሻ ሆኖ ታግሎ ያታገለውን አሁንም ትግሉን በተጠናከረ ሁኔታ እየመራ የቀጠለውን አንጋፋውንና ግንባር ቀደሙን ህዝቡን ብቻ የትግሉ መሰረት ያደረገውን ድርጅት ኢሃፓን ማለታችን ነው። ከታሪክ አንጻር ጥንቃቄ ማድረግ ያለብን አንድ ሐቅ አለ። የያንኑ ትውልድን ስናነሳ ያ እንዳሸዋ በአንድ ጊዜ በስተው የነበሩትንና ወዲያውኑ ደግሞ እንደ ጧት ጤዛ ብንብለው ተነው የጠፉትን ለከርሳቸው ተንበርካኪ በመሆን የታሪክ አተላ ድርጅት ተብዮችን በፍጹም አይመለከትም። ወይም በባዳን የጥላት ኃይል እየታገዙ እስካሁንዋ ጊዜ ድረስ ጸረ ኢትዮጵያ ሆነው አገርን ለሽያጭ ያቀረቡና ህልውናዋንም አደጋ ላይ የጣሉ የካዲና የዘረኛ አገዛዞችን ወይም ወያኔ ቁጥር አንድንና ቁጥር ሁለትን ፈጽሞ አይጨምርም። በጥቅሉ የያንኑ ትውልድን ስንዘክር ታሪክ አልባውንና አጸያፊ የእንግዴ ልጅዋን ያለቦታው የደባለቀ ሳይሆን ትግሉን ጀምሮ በጽናት የተቀለለውንና ስርነቀሉን ትግል ደግፎ በመቆሙ የግፍ ገፈት ቀማሽ የነበረውንና አሁንም ከግፍ ገፈት ቀማሽነት ያልተላቀቀውን ሰፊውን የኢትዮጵያ ህዝብ ማለታችን ነው። ይህን እንግዲህ አግባብነት ያለው የታሪክ አቀኛና አጣቃሽ እውነተኛ መዘክር ዛሬ ላይ ሆነን የመሳፍንቶችን አገዛዝ ገርስሶ ኢትዮጵያን አንድ ለማድረግ የተካሄደውን የአጼ ቴዎድሮስን የአንድነት የተጋድሎ ዘመቻ ዘክር ወይም ያለም ጭቁን ህዝቦችን ያስፈነጠዘና የነጻነት ትግላቸውን አጠናክረው እንዲቀጥሉ ጉልበት የሰጣቸውን የአጼ ምኒልክን የአድዋው ጦርነት የድል አድራጊነት ገድል ስናነሳ አለም የአምስት አመቱን በፋሽስት ጣሊያን ወረራ ጊዜ ንጉሱ አገር ጥለው ሲሰደዱ ያለ ንጉሱ አመራር ዜጋ ተጠራርቶ አገሩን ከፋሽስት ጣሊያን ነጻ ያወጣበትን ያርበኞችን የተጋድሎ ገድል ስንዘክር ከስሩ መሰመር ያለበት አንድ ሀቅ በትውልድ ኢትዮጵያዊ ሆነው ግን የታሪክ አተላና የእንግዴ ልጆች የነበሩትና የሆኑትን ባንዳ ካሃዲና ሹምባሽ ጸረ ኢትዮጵያ ትውከቶችን እንደማይጨምር ወይም እንደማይደባልቅ ነው። አደባልቀውትም ከነበረ ማስተካከሉ የግድ ነው። አሁንም የያንኑ ትውልድ በኢሃፓ ስር ተደራጅቶ ሞታይ ፍሪ የፋሽስቶች ማርከሻ ሆኖ በጽናት የታገለውን ስንዘክር በተለይ እነዛ በታሪክ የጠነቡትን ጠባብ ዘረኞች ባንዳዎች አንጃዎች በታኞች ወይም የዘመናችን ጫማ ሳሚና ቀጥረኛ ተንበርካኪዎችን ያልደባለቀና ያላጠቀሰ መሆን አለበት። እስካሁን ካልነበረም ሀቀኛ ታሪክን ከክህደትና ከብረዛ ማዝራት ተቀዳሚነት የሚሰጠው የዜግነት ግዳጃችን ሆኖ ይገኛል። የያኔውን ትውልድ በታሪክ ልዩ የሚያደርገውና ከፍተኛ ክብር የሚያሰጠው ከዘመን ወደ ዘመን ተሸጋጋሪ ሆኖ የኢትዮጵያን ህልውናን ለማስተበቅ ብቻ ሳይሆን ዲሞክራሲያዊ አስተዳደርን መስርቶ ለህዝቡ እድገትና ብልጽግና የሚታገል መሪ ድርጅት የሆነውን ኢሃፓን በመመስረት ለሀገሩ ያስረከበና አኩሪ ታሪክን ያስመዘገበ በመሆኑ ነው። እናም ክብር ለኢሃፓ ሰማዕታት ጓዶቻችን፣ ክብር በጽናት ትግሉን ለቀጠሉና ለመሩ የኢሃፓ አመራርና አባላት። ኢትዮጵያችን ለዘላለም ትኖር ሲሉ ደብዳቤያቸውን ያደረሱን በላይ ተሰማ ከምድር አሜሪካ።
ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች በቅድሚያ የከበረ ሰላምታዬ ይድረስ። ዝግጅታችሁ በእርግጥም ትምርታይ ነው። ይብላኝ ለማዳመጥ እድሉን ላላገኙት ስርጭታችሁ እንዲሳፋና እንዲተናከር ሁሉም ማገር ወዳድ ያቀመን ማድረግ አለበት። እንደ ሌሎች ሬዲዮኖች ለኢትዮጵያ ጣላቶች ብትሰግዱ ኖሮ ገንዘብ በገንዘብ እንደምትሆኑ ጥርጥራል ነበርው። የኢትዮጵያን ጠቀምና ክብር ስላስቀደማችሁ መከራ ታያላችሁ። በርቱ እንላለን። ቢያንስ በሰሞኑ ግርግር ኮሎኔል አብይ የስልጣን ጥሙን ሊያረካ ሲያሴር ሲክበዘበዝ ብዙ ንጹህ ዜጋ ህይወቱን አጥቷል። ያው የፈረደበት አማራ ነው በአብዛኛው። ለጥቃቱ በከፊልም ተጠያቂ ራሱ ነው ብንል አጉል ውንጀላ አይደለም። አማራ በሚል ስም አለን የሚሉ አማራውን የካዱ ኢትዮጵያውያን ለሆዳቸው የተሸጡ መሬት ላሾች አሉ። ይህ ህዝብ አለኝታ የሚሆነው ያጣ ሲሆን ራሱም ነጋጠባ በቀላሉ ተወናባጅ ሆኗል። የአሳምነው ጽጌን አስከሬን በመሬት ሲጎትቱ የታዩት ዘረኞች የራሳቸውን በክብር ሲቀብሩ አጃቢ ይሆንላቸዋል። ኮሎኔሉን አሁንም አዳናቂ ደጋፊ ሆኖ ያሳፈረናል። ከመቅጽበት ሰማዕትን ይረሳል። በዱላ ሲወቁትና በመንጫ ሲመትሩት መከሩኝ ሊሊቃጣዋል። ስመጥፉ ግብረከይሲ ሁሉ አሁንም በኢሃፓ ላይ ሲዘምት ተባባሪ ይሆናሉ። ይዋረዳሉ። ውርደት ደግሞ የሚከረፋ ነገር ነው። በጀግኖች ኮቴ ተከትለው መሄድ አቅቷቸዋልና የአላፊ አግዳሚው የመሃይሙ የዘረኛው የመንጋው ሁሉ መጫወቻ ሆነዋል። ያረጀን ጅብ አህያ ይልሳዋል ነው ሁኔታው። ክብራችንን እናስጠብቅ። ንቀውናልና ማንነታችንን በጀግንነት እናሳያቸው ማለትም ፍርሃትን እናሸንፍ ወገዴ ሲሉ አለሚቱ ውድነ ከኤልዶሬት ኬንያ ደብዳቤያቸውን አጠናቀዋል።
በማስቀጠል ደግሞ የምናቀርብላችሁ ከፌስቡክ ላይ ኢትዮ ፋስት በሚል የተጻፈን አንዲት አጭር ጽሑፍ ይሆናል ማለት ነው። አጼ ምኒልክ በኢትዮጵያ ሕዝብ ላይ የፈጸሟቸው አምስት ለማመን የሚከብዱ ዘግናኝ ታሪካዊ ወንጀሎች። ስለ አጼ ምኒልክ ብዙ ጊዜ ጥሩ ጥሩ ነገሮችን ጽፌያለሁ። ነገር ግን ታሪክን ታሪክ የሚያሰኘው ጥሩንም መጥፎንም ስናውቅ ነውና አጼ ምኒልክ ከሰሩት ጥሩ ነገር ባሻገር የሰሩትን አምስት ታሪካዊ ጥፋቶች ደግሞ እንደሚከተለው ባጭሩ አስቀምጣለሁ። አንደኛ፣ በዘር ተከፋፍሎ እርስ በርሱ በፍቅር እየተዋጋና በሰላም እየተገዳደለ ሲኖር የነበረውን ጨዋ ሕዝብ በግድ አንድ ሆን ብለው መንግስት መሰረተው ያለ ፍላጎቱ በሰላምና በፍቅር እንዲኖር አደረጉት። ሁለተኛ፣ ቴሌቪዥን የሰይጣን ሥራ ስለሆነ እንቢ አላይም ያለውን ስልጡን ብሔር ጦር አዝምተው በፍቅር ከማረኩት በኋላ ቤተ መንግስት አስገብተው እጅግ ዘግናኝ በሆነ መልኩ ሲኒማ እንዲያይ አደረጉት። አቤት የምኒልክ ጭካኔ! ሶስተኛ፣ ከአዲስ አበባ ድሬዳዋ ድረስ በእግሩ ዘና እያለ ሀገር እያየ ለሶስት ወር ሲጓዝ የነበረውን ህዝብ ባቡር የሚባል ነገር አስመጥተው ከአዲስ አበባ ድሬዳዋ በአንድ ቀን እንዲገባ አድርገውት በእግሩ ወክ እያደረገ እንዳይሄድ ከለከሉት። አራተኛ፣ ጣሊያን ኢትዮጵያን ወሮ ሁሉንም ኢትዮጵያዊ ዴሞክራሲያዊ በሆነ መንገድ በኩልነትና በፍቅር እየረገጠ ሊገዛ ሲመጣ ሚኒሊክ ግን አይሆንም ብሎ ተዋክቶ ለኢትዮጵያ ህዝብ በግድ ነጻነት ሰጠ። አምስተኛ እህል በድንጋይ እየፈጨ የጣፈጠ ምግብ ሲበላ የኖረውን ብሔር ምንም ሳያስፈቅዱት ወፍጮ የሚባል ማሽን አስመጥተው ህዝቡ ወፍጮ ቤት ገብቶ እንዲያስፈጭ አድርገው የዱቄቱ ብናኝ የህዝቡ አይን ውስጥ እንዲገባ አደረጉ። ይህን ሁሉ ጭካኔ በኢትዮጵያ ህዝብ ላይ የፈጸሙት ንጉስ ዳግማዊ ምኒልክ መፈጸማቸውን ስንቶቻችን እናውቃለን ሲሉ በፌስቡክ ገምቢና አስቂኝ አስተያየታቸውን የለጠፉትን ኢትዮፋስትን እናመሰግናለን።
በመጨረሻ ከፍኖተ ዴሞክራሲ ሬዲዮ ለአድማጮቻችን የተላለፈውን መልእክት አሰምተን ይድግስታችን ይተናቀቃል። አንዳንድ ከአድማጮቻችን የሚደርሱን ደብዳቤዎች ምላሽን ጠያቂ ሆነዋልና ለተወሰኑት ምላሽ መስጠት እንገደዳለን። ኮሎኔሉን ለምን ክቡር ጠቅላይ ሚኒስትር ዶክተር ወዘተ አትሉትም የሚሉን አሉ። ህዝብ የመረጠው ጠቅላይ ሚኒስትር ባለመሆኑ ይህን ሹመቱን አናውቅለትም ነው መልሱ። ዶክተርነቱ ደግሞ አጥራጣሪ ከመሆኑም በላይ የታፔላ ለኛ ከንጣተም ትርጉም የለውም። እነ አርካበም ዶክተር በሉን ባይ ነበሩ። ህዝቅኤል ጋቢሳ የተባለው ማህይመስ እንዲሁ ዶክተር በሉን ባይ አይደለ? የፖለቲካ ሰዎችን ተግባራቸውን سنገልጽም ባንዳ አንጃ ዘረኛ ወዘተ سنል ተሳደባችሁ የሚሉን አሉ። ተራው ስድብ ኮሎኔሉ ጀዝባ ፎጋሪ ያለውና የሚለው ነው። ግለሰቦችን በፖለቲካ አቋማቸው ማንነታቸውን መግለጽ ስድብ አይደለም። ይልቁንስ ትርጉም አልባ የሆነውን አክቲቪስት የሚለውን የፈረንጅ ቃል ነው መተቸት የሚገባው። አድርባይን አድርባይ ማለት ስድብ አይደለም፣ ማንነቱን ነው የሚገልጸው። ከርሳደርና ሆዳምም ማለቱ ማንነቱን መግለጽ ነው። ፕሮፌሰር አስራት ሆዳም አማራ ሲሉ እንደነበሩት የደርግ ረዝራጆችም ማንነታቸው ሲገለጽ መፍገናቸው የሚጠበቅ ነው። የትላንት ማንነታቸውን ደብቀውና አዲስ ጭምብል አድርገው ሊሰየሙብን እየጣሩናቸውና ደርጎች ስንላቸው አይፈልጉም። አንጃ ግራንጃዎች ራሳቸውን ኢሃባ ብለው ሊያሻሽጡ ሲነሱ በስማቸው አንጃ ስንላቸው ደስ አይላቸው። ፋሽስቱን መንግስቱን ግራዚያኒ ስንለው የቆየነው በተገቢ ስሙ ነው። የወያኔን አገዛዝ ሆነ የኮሎኔሉን የኢትዮጵያ መንግስት ብለው ሊያደናግሩ የሚጠሩትን በዚህ አላጀብናቸው። ኤምባሲያቸውም ያገዛዛቸው እንጂ የኢትዮጵያ አይደለም። ወዘተ ወዘተ ለኛ ፖለቲካ ዝብርቅርቅ የለውም። ጣላትን ወዳጅ ለማለት መቼም አይዳዳንም። ለአድርባዎቹ ተታነላቸዋል።
ማጭቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካላል። ሳምንት አርብ እስከምንገናኝ ደህና ቆዩን። Yeah, you're the best. I see my love.
I'm not going to ታቦት ነው ሀገሬ፣ አድባር ነው ሀገሬ፣ መቅደስ ነው ሀገሬ፣ ታቦት ነው ሀገሬ፣ ገነት ነው ሀገሬ። ክብረ ክርስቶስ ደስታ ሽመይ በቦታ ተባታ ነው።
አራት ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ያረረበት ያማስል ማን ነው ያረረበት ቀውስ የናጠው ማን ነው ማን ነው ኢትዮጵያ ቀውስ ሲነጣስ የሚጠቀመው በስሜት ተገፍተው የሚከረፋ ወንጀል የሚፈጽሙትስ ማን ቀደም ብሎ አዘጋጃቸው ኢትዮጵያውያንን እርስ በርስ ማናከስ ለማንስ ይጠቅማል አማራና ኦሮሞን በተለይ ማጋደል የማን እቅድና ፍላጎት ነው ከዚህ ቀደም ወያኔ መስጊድ ቤተክርስቲያን ያቃጥላል ራሱ ቦምብ አጥምዶ አፈንድቶ ኦነግ ነው እንዳለው ሁሉ አሁንም መሰል እርምጃዎችን ወስዶ ህዝብን ሊያጋድል እቅዳለው አትታለሉለት ወዘተ ስንል ቆይተናል ቦምብ አፈንድቶና ንጹሃንን ገድሎ በሌላ አላኮ ፍጅትን መጋበዝ ወያኔ የፈጠረው ሳይሆን አሜሪካም እስራኤልም ሲገለገሉበት የቆየ እርኩስ ስምሪት ነው። የአገርን የፖለቲካና የሃይማኖት መሪዎች ገድሎ ህዝብን እርስ በርስ ማናከስ ልምዳቸው ነው ለጨቋኞች። ዛሬ ሁኔታው ድብልቅልቅ ያለው በመድረክ ዋና የፖለቲካ ተንታኝና ተቺ ሆነው የተገተሩት ፖለቲካም ትንተናም የማያውቁ መሐይሞች ጥላቻን የሚዘፍኑ ዘረኞች ጋዜጠኛነት ንግድና ቀጥፈት ብቻ የመሰላቸው ካንቶች የደርግ ርዝራዦችና የወያኔ ቀጥረኞች ስለተሰማሩብን ነው ይህን ማለታችን የሚያስቀይማቸው የሚያስቆጣቸው እንደሚኖሩ እናውቃለን ሀቅ መራራናት መነገር ደግሞ ሁሌም አለባት ኢትዮጵያን ወደ ቀውስ በመክተት ማን ይተከማል ስንል የመጀመሪያው መልስ ወያኔ የሚል ነው። ይህ የተገደለውን ዘፋኝ 5 አመት አስሮት የነበር አውሪ አገዛዝ ከፍጹም ስልጣኑ በህዝብ ትግል ጠግ እንዲይዝ ከተደረገ ጊዜ ጀምሮ አንጎሉን እንደሳተ ሁሉም የታዘበው ነው። ወዳጅ አሜሪካ እንደምትከዳው አስቦትም ስለማያውቅ ጸጉሩን መንጨት ተያይዟል። ያማሞቶ የተባለውን ባለስልጣን ዛሬ በሶማሊያ የአሜሪካ አምባሳደር ነው በዘረኝነት ጨምባሳ ብለው ሊሰድቡት ቢሞክሩም ተመላልሶ ጉድ እንዳደረጋቸው ማመን ተገደዋል። አሜሪካ ወዳጁ ጥቅሙ ብቻ መሆኑን ባለመረዳታቸው ሰለባ ሆነዋል። ወደ ቀደም ፍጹም ስልጣናቸው ሊመለሱ ሲቀበዘበዙ አይተናቸዋል። ናላቸው ዞሮና የከረመባቸው ዘረኝነትና ጸረ አማራነት አሁንም አውሯቸው ቅዠታቸውን አቅፈው ሲወራጩ ኢትዮጵያን ማመስ እንደበፊቱ ዋናው ተልእኳቸው ሆኖ ይገኛል። ቅማንት ኮሚቴ በሚሉት ጎንደርን ሊያምሱና አማራን ሊያጠቁ ሲሞክሩ ከርመዋል። በቤኒሻንጉልም እንዲሁ ወታደር ልከው ወጣቶቹን ተማሪዎች ያገተውን ሸኔ ተብዬ ወንጀለኛ ቡድንን አጠናክረዋል። አሁንም ዋና ጣላታችን ኢትዮጵያዊነት ነው ባዩ ይህ ሰይጣናዊ ቡድን ግድያን ፈጽሞ ህዝብን እርስ በርስ አጣልቶ ቀውስ ሊፈጠር ዝግጁ ሆኖ የቆየ ነው። አሁን ካለው ሁኔታም ተጠቃሚ ነኝ ብሎ አሳቢ ነው። ቄሮ የተባለው ወንጀለኛ ቡድን ተንቀሳቅሶ ህዝብን እስከጎዳና እስከስቆጣ ድረስ ወያኔ ተርፍ ያመርታል። በጠበጥ ሲሰፍን አሜሪካም ኮሎኔሉ ጭራሹን አልቻለበትም ብለው ወያኔን ጠጋ የሚሉ ይሆናሉ ብሎ ወያኔ ያስባል። ከዚያ ባሻገር ደግሞ መረን የለቀቀ በቀላል ነው ወያኔ በአማራው ላይ አማራ ዙፋኑን ቀማን አጼ ዮሐንስን አስወገደ በሚል ነው ቀደምም ትግሉን ጀምሮ ያስተጋባው። የኦሮሞ ጽንፈኞች ወያኔ አስሮ የገረፋቸው ሁሉ መቀሌ ሄደው ከወያኔ ሰምረው ኮሎኔሉ ላይ መነሳታቸው ምስጢር አይደለም። የቀቢጸ ተስፋ ነጠብራቅ የሆነውን የራሴ ምርጫ የሚለውን አደርጋለሁ ባይ ወያኔ ከወዲሁ ትግራይ ለብቻዋ ሆና ምርጫ ከናውና በመስራቅ አፍሪካ የስልጣኔ ነጠብራቅ ስትሆን እየታየው በጭፍን መጋጃዎቹ ድረገጾች ላይ እያጻፈ ነው። ወያኔ ኮሎኔሉን ማስገር ስላልቻለ እንደጠላው ግልጽ ነው። የሚፈጠር ቀውስ ሁሉ ይመቸዋል። ኮሎኔሉን ከጌታዎቹ ፊት ሊያሳጣም ይረዳዋል። የቀሮ ወንጀል በተከሰተበት አትራፊ ወያኔ ነው በቀድሚያ። ወያኔና ጽንፈኞቹ ደግሞ ባልሆነ ወዲ ገርባ መይይጥ ውይይት ያዙት ከበፊቱ ነው። በሂደቱ አብሯቸው የነበረው ለማ መገርሳ በአሜሪካ ተገስጾና ተደግሞ ሸብረክ ቢልም የኦሮሞ ጽንፈኞች ከወያኔ ጋር የተሳሰሩበት እጥብት አልተበጠሰም። የጸረ ኮሎኔሉ ሴራቸው ጀምሮ ታየ እንጂ አላከተመም። ነገር ዓለሙ ግራ ያጋባቸው መንጋዎች በተነዱበት እየተነዱ በወንጀል ነገሮችን ቢያደፈርሱ ሐቁን ሊደብቁት አይችሉም። ዛሬ የተገደለው ዘፋኝን እያደነቁ ነፍስ ይማር የሚሉት ብዙዎቹ በሱ መገደል ሰበብ ለተገደሉት፣ ለተሰቀሉት፣ ለተቃጠሉት አማራዎች ምንም ሲያዝኑ አላዳመጥንም። ዋናው ችግራችን እዚህ አካባቢ ይገኛል። ቀፎ አገር ወዳድነት ቀውስ በኢትዮጵያ መስፋፋቱን መስፈኑን ግብጽ መፈለጓ ምስጢር አይደለም፣ የዛሬም አይደል። የጀፓን እንቅስቃሴ፣ ወልደአብ ወልደ ማርያምን የትግራይ ትግሪኝ እንቅስቃሴ፣ የኦጋዴንን የመገንጠል ንቅናቄ፣ ኋላም ግንቦት ሰባትን ሳይቀር ደግፋ ያንቀሳቀሰች ግብጽ ናት። የሚደንቅ አይደለም። ኢትዮጵያን ማዳከምና በአባይ ላይ የበላይነትን ማስፈን ነውና ፍላጎቷ። የህልውና ጉዳይ ሆኖ ስለታያት አይፈረድባትም ማለትም እንችላለን። የሀገራችንን ጥቅም ማስጠበቅ የእኛው ግዳጅና ስምሪት መሆን ስለሚገባው። ግብጽ የአባይ ውሃ በኢትዮጵያ ለእርሻ ይውላል የሚል ስጋት የላትም። የውሃው ልክ በመጨመር ፈንታ ይቀንስብኛል እንጂ። አገራችንን የበደሉት መሪዎች በምንም አይነት የአባይ ግድብ ውሃን ኢትዮጵያ ለእርሻ እንደማትጠቀም ቃል ገብተዋል፣ ተስማምተዋል። ስለዚህ ግድቡ ሲያልቅ ልማት የሚታያቸው አጭበርባሪዎች ወይም አላዋቂዎች ናቸው። ግድቡ ሥራ ከጀመረ ገና የአያሌ ዓመታት ቀጠሮ ነው። አሁንም የሚገኘው ገንዘብ ማለትም መብራት ኃይል ተሽጦ ገቢነቱ ላገዛዙ ነው። ጸረ አማራው፣ ጸረ ኢትዮጵያው ዘረኛ አገዛዝ መንጋውን ይዞ ይደልልብናል ማለት ነው። ሌላ እንደምታ ወይም ትርጉም የለውም። ግብጽ በመጨወር ሆነ ቆይቶም ግድቡ እንደማይሞላ ስለምታውቅ በግድያ በጥብጥ መፍጠሩ አስፈልጊ አይሆንባትም። በኢንጂነር ስመኝ ተጠርጥረዋልና ግን ይህን መቼም አያደርጉም ብሎ መማል መፈጠም አይቻልም። በተፈጠረው ቀውስ ሌላ የሚጠቀመው የኮሎኔሉ አገዛዝ ነው። ከወዲሁ ተፎካካሪ የሚላቸውን ቀፍድዷል። የሚጠላውን የባልደራስንም መሪ አስሯል። በግርግሩና ረብሻው ወደ 100 ሰው መሞቱ አላሳሰበውም። ለሟቾቹ ቤተሰብ የሐዘን መግለጫ አልሰጠም፣ ለሞተው ዘፋኝ ብቻ እንጂ። አቋሙና ልቡ ከነማን ጋር ብቻ እንዳለም ግልጽ ነው። እንደገና ኮሎኔሉ የሚመራው ዘረኛ አገዛዝን ነው። ኢትዮጵያ ሲል በራሱ ቋንቋ ፉገራ ብቻ ነው። ጀነራል አሳምነው ጽጌ ባህር ዳር ሆኖ መፈንቅለ መንግስት ሊያደርግ ነበር ብሎ የቃዣውን ዜጎች ያመኑለት መስሎት የትላንት ጓደኞቹንም መፈንቅለና ግድያ ሊያካሂዱ ነበር ብሎ በችኮላ ከሷል። የቄሮዎቹን ነፍሰ ገዳይ አለቃ ማን በክብር ጋብዞ ከመጀመሪያው ህዝብ ላይ አስተማራው? ባለፈው አገዛዙ ሊይዙኝ ነው ብሎ ለፍልፎ ከመቶ በላይ ህዝብን ሲያስጨርስ መች ነካው? ባለውለታዬ ነው ብሎ አመሰገነው እንጂ። መፈንቅል ለሚለው በቂ መረጃ ባይኖርም ሞካሪዎቹ በሞላ ጭራሽ ቀሽሞች ናቸው ካልተባለ በስተቀር ጽንፈኞቹ እንደጠሉትና እንደተነሱበት ኮሎኔሉ ማውቋል። ከነሱም ከወያኔ ጋር መመሳጠራቸውን እኛም ቀደም ብለን ተክሰናል። ባለምንጫው ደግሞ የካታርና ግብጽ ወዳጅ መሆኑ ሚስጥር አይደለም። ኮሎኔሉ ደግሞ ከካታር ጣውንት ከሳውዲና ኤምሬትስ ጋር ነው ሰልፉ። ጽንፈኞቹ በኮሎኔሉ ወጥመድ መግባታቸው ግልጽ ሲሆን ሴራው በአሜሪካኖቹ አማካሪዎቹ የተዘጋጀ ነው ወይስ ለእንዲህ አይነት ተንኮል ራሱም ይችልበታል ለሚለው ጥያቄ መልስ መስጠቱ አስፈላጊ አይደለም። የዘፋኙ አስከሬን በአዲስ አበባ ይቀበር ባምቦ አሁን እንደሆነው ከቤተሰቡ ውጭ ለማንም አንገብጋቢ ጥያቄ ባልነበር ያሉ ታዛቢዎች አስከሬኑ በአዲስ አበባ ካልተቀበረ ብለው ከዚህ በተያያዘ ግድያና መፈንቀል አዘጋጅተው ነበር የሚለው ክስ ትንሽ ፈረንጆች እንደሚሉት በጸጉር መጎተት ቢመሰል አያስገርምም። መፈንቀል ወታደራዊ ይዘት አለው። ቆልፍ ቦታዎችን፣ ሬዲዮና ቴሌቪዥን ጣቢያዎችን መያዝ ወዘተ። አስቸኳይ ጊዜ አዋጁና መፈንቀልስ እንዴት ይሄዳሉ ሌላ ችግር ነው። ያገዛዙን መሪዎች በአዲስ አበባ ቢገርሉ ከዚያስ ምን ሊያደርጉ ነበር? በጥብጥ በቀጥታ ወደ መፈንቀል አያመራም። ምን ዝግጅት ነበራቸው? ወታደሩን ወያኔም መከላከያ ሚኒስትሩም ሊይዙላቸው ከነበር ለምን ሚኒስትሩ አልተያዘም? ብዙ ጥያቄዎች አሉ። በጀነራል አሳምነው ጽጌ እንደፈጸሙት ሁሉ ተዘጋጅተው ራሳቸው ያቀዱትን በስራ ሲያውሉ መፈንቀል የሚል ሽፋን ፈጥረዋል የሚሉም ብቅ ብለዋል። አገዛዙ ሐቁን ሁሌም ስለሚደብቅና ሐሰት ስለሚጎነጉን ቢጠረጠር ሲያንሰው ነው። የኢንጂነር ስመኝ ጉዳይ አደፋፍኖት አይደል የቀረው? ቦምብ ወረወሩብኝ ያላቸው ሰዎች ጉዳይ የተደረሰ? ባለምንጫውና ጭፍሮቹ ከአጣዬ እስከ ሐረር ወንጀል ሲፈጽሙ ማን ተከታትሎ ያዛቸው? ማንስ ስለፍርድ አቀረባቸው? ህገወጥነትን ሆነ ዘረኛ ወሮበላትነትን ያስፋፋው አገዛዙ ራሱ የዚህ ሰለባ ቢሆን አያስገርምም። ለማንኛውም ግን ኮሎኔሉ የአባይን ግድብ ጉዳይ አጡዞ መመለሻ ባጣበት ሌላ የህዝብን ቀልብ ዘወር የሚያደርግ ጉዳይ ማግኘቱ ደስታው ነው። ለዘፋኙ መገደል ተጠያቂም ራሱ ነው። የህገ ወጥነት ባህል በማስፋፋቱ፣ የፖለቲካውን ትግል መስክ በማጨቅየቱ፣ ዘረኞችና ጽንፈኞችን ነጻ መድረክ በመስጠቱ፣ እስክንድርን ነጋጠባ ሲያስር ባለምንጫውን ነጻ በመተው፣ የጥላቻ ዘመቻው ያገዛዙ ውልድ ነው። በዘፈንም በንግግርም በቀስቀሳም በራዲዮም ራሱ በተካፈለበት ሐውልት ስራም ወዘተ ሁለት ዓመት ሙሉ በአያሌው አማራውና አጼ ምኒልክ ላይ ዘምቷል። ይህን ለማስቆም ቅንጣትም አልጣሩም ይበልጥ አስፋፉት እንጂ። ዘፋኙ ተገደለ ብለው ጉዳዩ በማይመለከተው አማራ ላይ ይኸው የተዘጋጀውን ግፋቸውን ፈጽመው ሰቅለው አቃጥለው ከመቶ በላይ ገደሉ። ሐውልቶችን በአገር ውስጥም በእንግሊዝ አገርም አፈረሱ። የፈሪዱላቸውን ሰነዘሩ። ድሮም መንጋ ፈሪ ነው፣ ብዙ ጭንቅላት ቢኖረውም አንዲትም አንጎል የለውም ተብሎ የል። ሕግና ስነ ስርዓትን እናስከብራለን ካሉ ፍትህ መከበር አለበት። የፍትህ ተቋሞችን ባገዛዙ ስር አድርጎ ቲያትር መስራት መቆም አለበት። ወንጀለኞች ሁሉ ይያዙ ከተባለ የሸኔው አጋር የሆኑት ወያኔዎች፣ በሙስና አገራችንን ያጠፉት ወያኔዎች፣ የእስረኞችን ደብዛ ያጠፉት ወያኔዎች፣ በቅማንት ነፍሰ ገዳዮችን ያሰማሩ ወያኔዎች በቅድሚያ በተቻለበት ሁሉ በቁጥጥር ስር መግባት አለባቸው። ለቀውስና ብጥብጡ ለግድያውና ፍጅቱ ተጠያቂ ራሱም የኮሎኔሉ አገዛዝ ነውና ከስልጣን ወርዶ የሽግግር መንግስት መቋቋሙ ወሳኝና ሊታለፍ የማይችል እርምጃ ነው። ኮሎኔሉ በያዘው ድርቆ በመቀጠል የግል ፍጹም ስልጣኑን እውን ሊያደርግ እስከጣረ ድረስ ብልጽግና ሳይሆን ክስረት፣ ሰላም ሳይሆን መናወጥና መበጥበጥ የኢትዮጵያና ያገዛዙ እጣ ሆኖ ይቀጥላል። አንድ ቀን በሐቅ ደግሞ ኮሎኔሉ ከቤተ መንግስት በቃሬዛ መውጣቱ አይቀሬ ይሆናል። ተቃውሞን በግድያ ማስተናገድና ህጋዊ ስርዓትን ማፈራረስ የጨቋኝ ገዢዎች መለያ ሆኖ ቆይቷል። ዛሬም አንዳንድ ህሊና ቢሶች ሊያዳንቁልን የሚሞክሩት የመንግስቱ ኃይለማርያም አገዛዝ ለእስር የተዳረጉትን የቀድሞው መንግስት ባለስልጣኖች ሚኒስትሮችና የሀፓን ደጋፊ መኮንኖችን የረሸ ነው በራሱ ውሳኔ ተንተርሶ በህገወጥ መንገድ በውድቅት ነው። እነ ጀነራል ታደሰ ብሩና ብዙዎችም በግፍ ተገለዋል። የአብዮቱን አካሄድ በዚህ ከመጀመሪያው አበላሸው አጣመመው። ከጓደኞቹ ጋር የነበረውን አለመግባባትም የፈታው በግድያ ነው። መለስዜናዊም እነ ተክሉ ሐዋዝና ሌሎቹን ረሽኖ ነው ስልጣኑን ያደላደለው። የህዝቡንና በኢህአፓ ላይ የፈጸመውን ወንጀልና ግድያ ሳናነሳ ማለት ነው። ኮሎኔሉም ተቃውሞ ብቅ ሲል ወዲያውኑ ወደ ግድያ ዞር ያለ ሲሆን ጠላት ያለው አማራ ላይም እነ ባለሜንጫዎችን ያሰማራው ራሱ ነው። ስለዚህ የጎረበጠን ሁሉ በጥይት መሸኘት ለገዳዮች ቢቀናቸው ምንም አያስገርምም። የግል ስልጣን ዘረኛ ቡድን የበላይነት ፍለጋው ያከትምና ሁሉን አቀፍ የሽግግር ሂደት ተደርጎ በሰላማዊ መንገድ መፍትሄ ይፈለግ። አዎ ብዙ ጭቅጭቅ ያስከትላል፣ ግን ደም ከመፋሰሱ የተሻለውና መመረጥ ያለበት ነው ስንል ይኸው አምባገነኖች አግደውን ስቃያችንን፣ ችግራችንን፣ ቀውሳችንን አበዙት። ዘፋኙን ገድለን ሴራችንን እውን እናደርጋለን ያሉት ማን ሆኑ ማን አይሳካላቸውም። ያልጠበቁትን ቀውስ ይቀፈቅፋሉ፣ የራሳቸውን ውድቀት ያፋጥናሉ። ይህ የማይቀር ነው። ደግመን ደጋግመን አገር አጥፊዎች ወጥመድ አዘጋጅተው ግቡ ሲሉን ዘው ማለቱ አገር ያሳጣናል ስንል አስጠንቅቀን ነበር። እርስ በርስ ግጭትን ሲቀሰቅሱ እሰይ ብለን ወንድም እህትን ለመግደል መነሳት ጀግንነት ሳይሆን ከብትነት ነው። የመንጋው ጩኸትና መንጫ ይህን ድንቁርና ያሳያል። መንጋው ማን እዚህ አደረሰው ስንል ደግሞ ኮሎኔሉና አጋሮቹ እንደሆኑ ማንም አይክድም። በግርግር ኮሎኔሉ መብትና ሕግ ጥሶ በበቀልና ስልጣን ጥም ብቻ እንዳይሾፈር ተቃውሞ ድምፅን ማሰማት ያስፈልጋል። ሕግ ይከበር፣ የወያኔን ሕጋራዊት ጠብቆ ይዞ ፍትሕ ከቶም ሊጠበቅ አይችልም። የሽግግር ሂደት አማራጭ የለሽ መሆኑ ዛሬም በገሃድና በግልጽ እየታየ ነው። በዚህ በዚያም ሕግ ተጥሶ ልጆቻቸውና ወዳጆቻቸውን ላጡ ቤተሰቦች ያጽናችሁ እንላለን። ዘረኝነት ሁሌም የጥፋት ምንጭ ነው። አምባገነን ሥርዓትም አገርን መቼም ከቀውስ አያወጣም። አባይ ግድብ መገንባቱ ወሳኝ ነው ከተባለም ለዚህ ግድብ ለመድረስ በቅድሚያ ኢዲሞክራሲያዊውንና ሉዓላዊነታችንን ያስረከበው አገዛዝን ማስወገድ ያስፈልጋል። ኢትዮጵያዊነት ያቸንፋል። በመንጋ ግድያ ሕይወታቸውን ላጡት ወገኖች ቤተሰቦች ጽናቱን ይስጣችሁ እንላለን። ዘረኝነት ይውደም።